ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ አርብ ነሐሴ 20 2008 ዝግጅታችን ተጀመረ። ጤና ይስጥልን አድማጮች፣ እንደምን አመሻችሁ።
ጤና ይስጥልን። የዚህ ምሽት አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን።
በተለይ በአማራ ክልል ነው ትላንትና ዛሬ ከፍተኛ ውጥረት የነገሰበት ነው አማራ ክልል።
አቶ ሙሉጌታ አበበ ስለ አማራ ክልል ሁኔታ ማምሻውን ከሰጡን ቃል የቀነጨብ ነው የሰማችሁት።
በክልሉ በአጠቃላይ በተለይም በምስራቁ የአማራ ክፍልና በሚበዙት ዞኖች እና አካባቢዎች ያው የወትሮው ሰላማዊ ሁኔታ ነው ያለው። ነገር ግን በጎንደር አካባቢ ጎንደር ከተማውን በተለይም ማዕከል አድርጎ ሆቴሎች፣ ሱቆች፣ በአጠቃላይ የአገልግሎት መስጫ ተቋሞች እና የትራንስፖርት አገልግሎትም ተቋርጧል።
የአማራ ብሔራዊ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን ትናንት ሰጥተውን ከነበረ የክልሉ ሁኔታ ማብራሪያ የተወሰደ ነው። በአብይ ርዕስ ዝርዝሩ ይቀርባል።
ዛሬ እዚህ ዩናይትድ ስቴትስ ኒውዮርክ ውስጥና ፍራንክፈርትም ኢትዮጵያውያን የተቃውሞ ሰልፎች አካሂደው ነበረ። ዘገባ ይኖረናል።
በሌላ በኩል ቅሊንጦ እስር ቤት ያሉት የፖለቲካ እስረኞች እና አቶ በቀለ ገርባ በጠየቁት መሰረት የተጀመረው ጸጉርን የመላጨት የሐዘን ቀን ተግባራዊ እየተደረገ መሆኑን ሪፖርቶች ጠቁመዋል። ዘገባ ይኖረናል።
የአዲስ አበባ የመጽሐፍ አዟሪዎች ወከባ እየደረሰብን ነው ብለዋል። በሁለተኛው አጋማሽ ዝርዝሩን ይዘናል። የሰማያዊ ፓርቲ ውዝግብ ሌላው የመጽሔት ክፍለ ጊዜ ርዕስ ይሆናል።
ንጉሡ ታምሬ ፕሮግራሙን ይመራል። ወደ ዓለም ዜና እናልፋለን። አንዲት ኢትዮጵያዊት እናት በአንድ ጊዜ 6 ሕፃናትን በሰላም መገላገሏን የጥቁር አንበሳ ሆስፒታል አስታውቋል። እናትየዋም ሆነች ሕፃናቱ በመልካም ጤንነት ላይ እንደሚገኙ ጥቁር አንበሳ ሆስፒታል ጨምሮ ገልጧል። እስክንድር ነው ማምሻውን ዜናውን የላከልን።
ለአንድ ወር ያህል በጥቁር አንበሳ ሆስፒታል የእርግዝና ክትትል ስታደርግ የቆየችው እናት 6ቱንም ሕፃናት በሰላም ተገላግላለች። 3 ሴቶችና 3 ወንዶች። እናት ህፃናቱን የተገላገለችው በ30 ሳምንት የእርግዝና ጊዜ መሆኑንም በአገር ውስጥ የመገናኛ ብዙሃን የተጠቀሰው የጥቁር አንበሳ ሆስፒታል አስታውቋል። የአሁኑ ክስተት እስካሁን በሆስፒታሉ ከታዩት የተለየ መሆኑንም ጠቁሟል። በአንድ ጊዜ 5 ህፃናትን የተገላገለች እናት አጋጥማ ታውቃለች። 6 ግን የመጀመሪያው ነው ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድርን።
እናመሰግናለን። እንኳን በደህና ተገላገልሽ። አንቺንም ህጻናቱንም ጤና እንመኝላችኋለን። ወደሚቀጥለው ዜና እናልፋለን።
አንድ የሶማሊያ ፖሊስ መኮንን ዛሬ አርብ በሰጡት መግለጫ ሞቃዲሾ ውስጥ በአንድ የባህር ዳርቻ ፊት ለፊት በሚገኝ ሬስቶራንት ወይም ምግብ ቤት የነበረ ደም ያፋሰሰ ወገባ ሲጠናቀቅ 2 ነፍሰ ገዳዮችን ጨምሮ ቢያንስ 7 ሰዎች ሞቱ። የሶማሊያ ደህንነት አባሎች ይህንን አስታውቀዋል። የሞቃዲሾ ፖሊስ ኃላፊ ኮሎኔል በሽር እንዳስታወቁት ከበባውና ጥቃቱ ያበቃው ለዛሬ አርብ አጥቢያ ማለዳው ላይ ነው። ጥቃቱ በተካሄደበት የሞቃዲሾ ሬስቶራንት ፊት ለፊት ሆነው መግለጫውን የሰጡት ኮሎኔሉ አሁን የታገቱት ሰዎች በሙሉ ነጻ ወጥተው ሬስቶራንቱንም ሙሉ ለሙሉ ተቆጣጥረናል ብለዋል። ትናንት ሐሙስ ማምሻውን ባህር ዳርቻ ፊት ለፊት ከነበረው ሬስቶራንት ላይ መኪና ውስጥ የተጠመደ ቦምብ ሲፈነዳ የተጀመረውን ጥቃት ተከትሎ በደረሰ የጠመንጃ ተኩስ በመዝናናት ላይ በነበሩ አያሌ ሰዎች ወይም እንግዶች ላይ የመቁሰል አደጋም እንደደረሰ ታውቋል። ለጥቃቱ አልሻባብ ወዲያውኑ እኔ ነኝ ኃላፊው ማለቱ ተሰምቷል።
ፍቅረኛውን በመግደል ወንጀል በተከሰሰው ደቡብ አፍሪካዊው ኦስካር ፒስቶሪየስ ላይ የተጣለውን የ6 ዓመት እስራት አቃቤ ሕግ ያቀረበውን የይግባኝ ጥያቄ ዳኛዋ ውድቅ አደረጉት። ዳኛዋ ቶኮዚሌ ማሲፓ ዛሬ በሰጡት ቃል ይግባኙ ዋጋ ቢስ ነው ብለውታል። የአካል ጉዳተኛው አትሌት ፒስቶሪየስ ፍቅረኛውን ሪቫ ስቲንካምፕን በፕሪቶሪያ መኖሪያ ቤቱ የመጸዳጃ ክፍል በር በኩል ተኩሶ ገድሏታል ተብሎ የተከሰሰው እንደ አውሮፓውያን አቆጣጠር በ2013 መሆኑ ይታወሳል። የተሰጠው ፍርድ አቃቤ ሕጉ ከጠበቀው ቢያንስ የ15 ዓመት እስራት በእጅጉ አነስተኛ መሆኑ ተገልጿል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሶሪያ ውስጥ የሚካሄደው ውጊያ በሰላማዊ ድርድር በሚቆምበት ሁኔታ ላይ ዩናይትድ ስቴትስና ሩሲያ ዛሬ አርብ ከስምምነት ደረሱ። ሁለቱ ኃያላን የተስማሙት በሶሪያ ውዝግብ በተለይም የቱርክ ወታደሮች ጣልቃ በገቡበትና ሁኔታው ውስብስብ በሆነበት ወቅት ላይ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ጄኔቫ ላይ ተገናኝተው የሁለቱም ወገኖች ፍላጎት በሆነው እስላማዊ መንግስት ነኝ ባዩን አማጺ ቡድን በማሸነፍ ረገድ ስለሚያካሄዱት ወታደራዊ ትብብርና መረጃ ልውውጥ መነጋገራቸው ታውቋል። ይህ በእንዲህ እንዳለ የሶሪያ ሽምቅ ተዋጊዎችና ቤተሰቦቻቸው ለረጅም ጊዜ ተገባ ከቆየችው ከደማስቆዋ ደራያ ከተማ መልቀቅ መጀመራቸው ተሰማ። ይህ የሆነውም ትናንት ሐሙስ ከመንግስቱ ጋር በተደረገ ስምምነት መሰረት መሆኑ ይታወቃል።
በደቡባዊቱ የቱርክ ከተማ ሲዝሬ ውስጥ ዛሬ አርብ ማለዳ የደረሰ የመኪና ውስጥ ቦምብ ፍንዳታ ቢያንስ 11 የፖሊስ መኮንኖችን ገሎ ሌሎች አያሌ ማቁሰሉን የሐኪም ቤት ባለስልጣናት አስታውቀዋል። በተለያዩ የከተማዋ የቴሌቪዥን ስርጭቶች በቀረቡ ዘገባዎች ላይ ጥቃቱ የደረሰበትና ምናልባትም የፖሊስ መቆጣጠሪያ ጣቢያ ይሆናል የተባለው አካባቢ በከፍተኛ ጢስ ታፍኖ ታይቷል። የቱርክ ባለስልጣናት እንበቀለዋለን ያሉት ፍንዳታ የደረሰው ዛሬ አርብ ማለዳ ከንጋቱ 12 ሰዓት ተኩል ላይ መሆኑን የተገለጸው ባለስልጣናቱ ለነዚህ ነፍሰ ገዳዮች ተገቢ የሚሆነውን መልስ እንሰጣለን ማለታቸው ተሰምቷል።
በመጨረሻም የፈረንሳዩ ከፍተኛ አስተዳደራዊ ፍርድ ቤት በከተማይቱ ውስጥ አወዛጋቢ ሆኖ በቆየውና ሙሉ ሰውነትን በሚሸፍነው የዋና ትጥቅ ላይ የጣለውን እገዳ ማንሳቱ ተገለጠ። ይህ የፍርድ ቤቱ ውሳኔ ቢያንስ ወደ 30 ለሚሆኑና ይህን የዋና ልብስ እንዳይጠቀሙ ተመሳሳይ እገዳ ላሳለፉ ከተሞች ሕጋዊ አንደምታ ይኖረዋል ተብሎም ይጠበቃል። እገዳው ግን ከዓለም አቀፍ የሰብአዊ መብት አስጠባቂ ወገኖች ባለሥልጣናት ብለው ሴቶች በዋና ስፍራ መልበስ ያለባቸውን እስከ መወሰን ደረሱን የሚል ትችት አዘል አስተያየት ሲሰጡ ቆይተዋል። ይህማ የሰውን የመዘዋወርም ሆነ የእምነት ነጻነት የሚገድብ ነው ሲሉም አክለዋል። አጠር ያለው ዜና አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የአማርኛ አገልግሎት በቀጥታ የሚተላለፈው የአርብ ነሐሴ 20 ምሽት ፕሮግራማችን ነው። አስተናጋጆቻችሁ ቆንጂት ታዬና
አዲሱ አበበ ነን። አሁን የአዲስ አበባ መጽሐፍ አዟሪዎች የታሪክና የፖለቲካ መጽሔት ይዘው ሲገኙ አገልግሎት እንደደረሰባቸው ተገልጧል የሚልም ዘገባ አለን ለማለት ነው። የሚቀጥለው ግን የዕለቱ አብይ ርዕስ
የጋዜጠኛ ተመስገን ደሳለኝ ፈራኝ መለስ የሚለው እና የፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ እውነተኛ የዘር ምንጭ የሚለው ካድሬዎቹ የሚለው መጽሐፍ ደም ዘመን የሚሉ መጽሐፎች ቁጥር አንድና ቁጥር ሁለት የዶክተር ነጋሶ ጊዳዳ መጽሐፍ የኦሮሞ ታሪክ የሚል ማለት ነው። በእሱ መጽሐፍም ተይዙ
ብሶት ካሰሙ የአዲስ አበባ መጽሐፍ አዟሪዎች ከአንደኛው ድምፅ የተቀነጨበ ነው የሰማችሁት። በሁለተኛው አጋማሽ እናቀርበዋለን። አሁን ወደ ምሽቱ አብይ ርዕስ እንሻገር። በጎንደር አድማው ዛሬም መቀጠሉንና ባህር ዳር ላይ ግን ስራዎች ክፍት ሆነ መዋላቸውን ከየከተሞቹ ነዋሪዎችና የመላ ኢትዮጵያ አንድነት ድርጅት የደረሱን መረጃዎች አመልክተዋል። በሌላ በኩል ግን ቡሬ ዳሞት ላይ የተኩስ ልውውጥ እንደነበረና በተለያዩ የአማራ ክልል ከተሞች ስራ የማቆምና የሰልፍ እንቅስቃሴዎች መኖራቸውም ተገልጿል። ስለተባሉት የክልሉ ሁኔታዎች ከአማራ ብሔራዊ ክልላዊ መንግስት ለዛሬ ምላሽ ለማግኘት ያደረግናቸው ጥሪዎች አልተመለሱም። የክልሉ መንግስት ቃል አቀባይ ትናንት በሰጡት ምላሽ ግን ፍኖተ ሰላምና ጎንደር ላይ ካሉት ሁኔታዎች በስተቀር ክልሉ በአመዛኙ ሰላማዊ መሆኑን ገልጸው ነበር። ለተጨማሪ ዝርዝር ሶሎሞን አባተ።
ወደ ጎንደርና ወደ ባህር ዳር ደውዬ ያነጋገርኳቸው ነዋሪዎች ሁለቱም ከተሞች ውስጥ ጸጥታ መስፈኑንና ዛሬ መረጋጋት መኖሩን ቢነግሩኝም ጎንደር ላይ የሥራ ማቆም አድማው ዛሬ ለሦስተኛ ቀን ቀጥሎ መዋሉን የጎንደሩ ነዋሪ ተናግረዋል። ትናንት ከሰዓት በኋላ ግን የውጥረት ሁኔታ እንደነበረ ጠቁመዋል ነዋሪው።
ካሁን ምንም እንትን የለም ይሄ ነው የሚባል በአንጻራዊ ነገር አለ። ዛሬ
ምንድን ነበረ?
የተሻለ ነገር አለን ማለት ያለ አድማው እንደቀጠለ ነው። አሁንም
ሰላም ነው? በተረፈ
ሰላም ነው። ትላንት አራዳ አካባቢ ግን ተጨማሪ የመከላከያ ኃይል እየመጣ ነው የሚል ወሬ ስለደረሰ ከአዲስ አበባ ተጭኖ እየመጣ ነው ቢንብር እና ወጣቱ በቃ ይግደሉን ብለው በጣም ብዙ ወጣቶች ነበር፣ ያው በሺዎች የሚቆጠር ነው እንትን ያሉት። እሱን ለመመለስ ነበር ልዩ ኃይሎች በተኩስ እንትን ያደረጉ የነበረው።
የደረሰ ጉዳት አለ?
የደረሰ ጉዳት የለም። ወደ ላይ እየተኮሱ ህዝቡ እንዲገባና ከጥቃት እንዲተርፍ ነው ልዩ ኃይሎች እንትን ሲያደርጉ የነበሩት። ትናንት ዛሬ እስካሁን ድረስ እንትን የለም።
አንገረብ አካባቢ ያለው ሁኔታ ደህና ነው? ትናንትም ዛሬም
ደህና ነው። ኮሎኔሉም ሄደው እያዩት ነው። ሰዎች ለማግኘት ተችሏል። አሁን ሙከራው ከሽፏል እና ደህና ነው። አሁን
ኮሎኔሉም ሆኑ ሌሎቹ እነ አቶ አታላይ ሁሉም ደህና ናቸው?
አዎ ደህና ናቸው። ያው ኮሎኔሉም ደህና ነው። ትንሽ እቺ የቀጠሮ እንትን ሳይቀርብ እሱ ቀጠሮ ምናምን የተባለ አራት ጊዜ መቀጠሩ ደስተኛ አለመሆኑ አጫውቶኝ ነበር። ከዚህ በፊት ሂጅ ያለው ማለት ነው።
የክልሉ ባለስልጣኖች ከትናንትና ወዲያ ሰዎች ወደ ወህኒ ቤት ሄደው የነበረው ለሰራተኞች ደሞዝ ለመክፈል ነው ብለውኝ ነበረ።
ልክ ነው።
ይሄንን ሰው ያውቃል?
ምን ለመሰለ ሰሌ በዚህ በኩል እንደዛ ብሎ አወሩ። እንደገና ደግሞ ለኮነሬል ጥሮታ ለመስጠት መሄድ ነው ብለዋል። ወደኋላ የሚሉ እንትን አለ እዛ ወህኒ ቤት ውስጥ
ክፍያ
የኮንሬልን ጥሮታ እነሱ አስበውለት እነሱ ሀሳቢ ሆነው ሄደው ሊከፍሉት ማለት ነው።
እንደዛ ተብሎ ተወርቷል።
እንደዛ ብለዋልም ተብሎ ተወርቷል። እና አሁን በቃ አጠቃላይ የነበረው በኮንሬል በመሄድ ወደዛ የሰውን ትኩረት ወደዛ በመሳብ አድማው እንዲቋረጥ ለማድረግ የተደረገ ጨዋታ ነው፣ ወይም ደግሞ ከምር በቃ ለመውሰድ ወይም ህዝቡ አድማው ስለሆነ እንደ ድሮ አይተባበርም በሚምስል የተደረገ ሙከራ ነበረ ነው እንጂ እዛ ሄደው የሚከፍልበት ምንም እንትን የለም። አይተንም አናውቅም ከዚህ በፊት እንደዛ መከላከያ ሄደ አይከፍልም። በዚያውም አራት ፓትሮል ምን ሊያደርግ ሄዳል።
በከተማይቱ ውስጥ ያለው ሁኔታም እንደ ቀድሞው ሁሉ ሰው ተግባብቶና ተከባብሮ የሚኖርበት እንደሆነ ነዋሪው አክለው ተናግረዋል።
ጎንደር እዚህ ሰዎች በብሔራቸው ልዩነት ምክንያት ወይም በሌላ ምክንያት ይሄ ከጥያቄው ጋር በተያያዘ የተፈጠረ ምንም አይነት የግንኙነት መቋረጥ የለም። እንደ ድሮ ተቻችሎ አሁንም እንደ ድሮ ነው የሚኖረው። ዝም ብለው ሰግተው የሄዱ ሰዎች ሊኖሩ ይችላሉ። ነገር ግን እዚህ ያለው ሰው ጋር ሁሉም እንዳመለካከቱ ይዞ በጋራ ነው እንትን ያደረገ ያለው። ምንም መቃቃርም ሆነ የሻከረ ግንኙነት የለም።
የተለያዩ ብሔሮች ሰዎች አብረው ይውላሉ፣ አብረው ይገባሉ፣ አብረው ይጠጣሉ፣ አብረው ይበላሉ፣ እንደ ድሮ ይኖራሉ? ወይስ ደግሞ የመኮራረፍ ወይም የመለያየት ነገር አለ?
የመኮራረፍ የመለያየት ነገር የለም። አሁንም እንደ ድሮ ሁሉም ግን ዝም ብሎ ሰው ራሱ በሚፈጥረው እንትን ላይወጣ ይችላል። እንደዚህ አይነት ነገር ይኖራል። ካለው ሁኔታ አንጻር መንግስት እየወሰደው ካለው እርምጃ አንጻርም እንት እንደ ድሮ ላይወጣ ይችላል እንጂ እንደ ድሮ ነው። ምንም በአመለካከቱም ወይም በዚህ በብሔሩ በዘሩ ልዩነት የተገለለ ወይም የተኮራረፈ የለም እስካሁን።
በሌላ በኩል ደግሞ ባህር ዳር ውስጥ ስራ የማቆሙ ሁኔታ መቆሙን ወይም መቋረጡን እና ከተማይቱ ሰላም መሆኗን የከተማይቱ ነዋሪ ነግረውኛል።
የባህር ዳር ሁኔታ ዛሬ የንግድ ድርጅቶች በሙሉ ክፍት ናቸው። ማህበረሰቡም ወደ ነበረ ሁኔታው ገብቷል። ሰዎች እየተንቀሳቀሱ ነው ያሉት። የታሸጉ ድርጅቶች እንዳለ ታሸጉ ነው ያሉት።
ዛሬ ሸጋ
ፕሮግራሞችን ለጊዜው ቁሞ ነው ያሉት።
ሌሎች እንቅስቃሴዎች፣ እርምጃዎች አሉ ከመንግስት በኩል እየተወሰዱ ያሉ? ከሸጋው የተለየ
የለም። ዛሬ ሁሉም ነገር ጸጥ ብሎ ባለበት እንትን ነው ያለው። ጥሩ እንትን ላይ ነው ያለው። ዛሬ
ስለታሸጉት ቤቶች የሚሰማ ነገር አለ? ትናንት የክልሉን ቃል አቀባይ አነጋግሬ ጊዜው የተወሰደ እርምጃ ነው፣ ምክንያቱም አገልግሎት እንዲሰጡ ነው ፈቃድ የተሰጣቸው እንዲዘጉ አይደለም የሚል ነገር ተናግረው ነበር። እና ምናልባት እነሱን በተመለከተ ዛሬ የሚሰማ ነገር ካለ
ለ15 ቀን ማስጠንቀቂያ ነው ያለው በታሸጉ ድርጅቶች ላይ የ15 ቀን ማስጠንቀቂያ ተዘግቶ 15 ቀን እንደሚቆይ ነው ማህበረሰቡም ኢንፎርሜሽን ያለው። በዚያ ላይ የማህበረሰቡ ሁኔታ ዛሬ በቃ ሰሞነኛ ወሬ አይነት ነገር የውሎ እንትን እንዴት እንደዚህ ይሆናል ምናምን እየተባለ በጣም እንትን ላይ ነው ያለው አሁን ማህበረሰቡ።
ምን ላይ?
በማጉረምረም ላይ ነው ያለው። በቃ ቅሬታ ላይ ነው ያለው ማህበረሰቡ። በጣም ቅሬታ ላይ ነው ያለው።
በምኑ ነው ቅሬታ የሚሰማው?
በቃ ለምን ይታሸጋል? በቃ ይሄ ጥሩ ነው ወይ? ህዝብ ነው ያስቆጣም ወይ? ለምን እንደዚህ ይሆናል በሚል ህዝብ እጅግ በጣም እያስቆጣ ነው ያለው። ራሱ የክልሉ መንግስት፣ የክልሉ ባለስልጣናት በሚል በጣም እያማረረ ነው ያለው።
ይህንን የንግድ ድርጅቶችን መታሸግ አስመልክቶ ትናንት ጠይቄያቸው የነበሩት የክልሉ የመንግስቱ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን እርምጃው ጊዜያዊ መሆኑን ገልጸው ነበር።
በባህር ዳር ከተማ ባለፈው ሰሞን አገልግሎት መስጫ ተቋማት አገልግሎት አቋርጠው ነበር። አገልግሎት ያቋረጡት አገልግሎት እንዲጀምሩ ከተማ አስተዳደሩ ውይይትም አድርጓል፣ ማስጠንቀቂያም ሰጥቷል። ምክንያቱም እንግዲህ አገር የሚመራው በህግ እስከሆነ ድረስ የህግ የበላይነትም እስካለ ድረስ የንግድ ህጉ የሚለው አንድ በንግድ የተሰማራ ግለሰብ ወይም አገልግሎት የሚሰጥ ግለሰብ አገልግሎቱን ወይም የንግድ ስራውን ለተገልጋዩ በማንኛውም ጊዜ በተገቢ ሁኔታ ማቅረብ እንደሚገባው ያዛል። ይህንን ደግሞ የሚያስፈጽመው መንግስት ነውና ወደ ስራ አብዛኛዎቹ ገብተው ወደ ስራ ያልገቡት ላይ ከተማ አስተዳደሩ ለጊዜው ጊዜያዊ በሆነ ሁኔታ የንግድ ተቋማቸውን ከነሱ ጋር ተወያይቶ መተማመን ላይ መደረስም ስለሚገባው እነሱም ስለሚጎዱ ከተማ አስተዳደሩም ስለሚጎዳ ህዝቡም ስለሚጎዳ ወደ መደበኛ ስራ እንዲገባ ይሄንን ስራ ሰርቷል።
ይህ በእንዲህ እንዳለ በክልሉ ውስጥ ትናንትናና ዛሬ ያለው ሁኔታ ውጥረት የበዛበት መሆኑን የነገሩኝ የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ የሰላማዊ ሰልፍ እንቅስቃሴዎችና የተኩስ ልውውጥ የነበረባቸው አካባቢዎች እንደነበሩም ገልጸዋል።
አለፋ፣ ታኩሳ፣ ደንበያ 3 ቀን የስራ ማቆም አድማ ከፈጸሙ በኋላ ወደ ስራ እንደገቡ ነበር ትናንትና ዛሬ ያለን መረጃ። በተጓዳኝ ደባርቅና ጎንደር ወገራ እነዚህ 3ቱ እስካሁን የስራ ማቆም አድማ እንዳደረጉ ነው። በወገራ ወረዳ ላይ ገደርጌ የምትባል ከተማ ሙሉ ህዝብ ወጥቶ ሰላማዊ ሰልፍ አከናውኗል። ከጸጥታ ኃይሎች አቅም በላይ ሆኖ የደረሰ ጉዳት ባይኖርም በሰላም ሰልፉን ጨርሰው ተመልሰዋል ወደ የቤታቸው። ከሰሜን ጎንደር ወጥተን ወደ ደቡብ ጎንደር ስንሄድ ትላንትና ደብረ ታቦር ላይ የስራ ማቆም አድማ የሚቀሰቅስ ወረቀት በትናቸዋል ተብለው 3ቱ የባጃጅ ሹፌሮች ከፍተኛ ድብደባ ደርሶባቸዋል። ደቡብ ጎንደር ደብረ ታቦርም የስራ ማቆም አድማውን ለመከላከል ከእሁድ ጀምረው ዝግጅታቸውን እንደጨረሱ ነው መረጃ እየሰጡም ያለው። ከደቡብ ወጥተን ወደ ምዕራብ ጎጃም ስንመጣ ምዕራብ ጎጃም ደንበጫን እና ፍኖተ ሰላም፣ ቡሬ፣ ጂጋ፣ ማንኩሳ የሚባሉ አካባቢዎች አሉ። ደንበጫ ከፍተኛ ፍጥጫ አለ። ህዝብ ይወጣል ተብሎ ተፈርቶ በከፍተኛ ሁኔታ እየተጠበቀ ነው ያለው። ፍኖተ ሰላም፣ ቡሬ መንገዱ ተዘግቷል። ቡሬ ላይ ዛሬ እንደ አዲስ ነው የቡሬ ዳሞት ሰልፍ ወጥቷል ህዝቡ። እሱን ተከትሎ ከፍተኛ የተኩስ ልውውጥ እንዳለ ስቲል ይህን ሪፖርት እስከምንሰጥህ ድረስ የሚደርሰው ሪፖርት ይሄ ነው። የደረሰው ጉዳት ግን በነፍስ የሚሆን በአካል እስካሁን ያልተረጋገጠልኝም። እዛ ያሉ ነዋሪዎች በማጣራት ላይ ነው የሚገኙት። እንደደረሰም ላሳውቅ እችላለሁ። ይሄንን
አቶ ሙሉጌታ አበበ የአንድ ሰው ሕይወት ስለጠፋበትና የአንድ ሰው ቤት ስለተቃጠለበት የትናንቱ የፍኖተ ሰላም ግጭት ሲናገሩ ቤቱ የተቃጠለው የቤቱ ባለቤት የሆነ ታጣቂ ሰልፍ ላይ ተኩሶ አንድ የኮሌጅ ተማሪ ከገደለ በኋላ ሰው በአጸፋ ተንቀሳቅሶ የታጣቂውን መኖሪያ ማቃጠሉን ገልጸውልኛል። የአማራ ብሔራዊ ክልላዊ መንግሥት ቃል አቀባይ አቶ ንጉሡ ጥላሁን ትናንት በሰጡኝ ማብራሪያ ላይ ደግሞ ግለሰቡ የተገደለው የሰው ቤት ለማቃጠል ሲንቀሳቀስ የቤቱ ባለቤት ራሱንና ቤተሰቡን ከአደጋ ለመከላከል በከፈተው ተኩስ ነው ብለውኝ ነበር። ዛሬ ስላለውና ስለተባለው ሁሉ ተጨማሪ ማብራሪያ ለመጠየቅ ወደ ክልሉ ቃል አቀባይ በተደጋጋሚ ያደረግኩት ጥረት ለዛሬ አልተሳካም። በጥረት ይቀጥላለሁ። ይሁን እንጂ ስለ ክልሉ አጠቃላይ ሁኔታ አቶ ንጉሡ ጥላሁን ትናንት እንዲህ ብለውኝ ነበር።
በክልሉ በአጠቃላይ በተለይም በምስራቁ የአማራ ክፍል እና በሚበዙት ዞኖች እና አካባቢዎች ያው የወትሮ ሰላማዊ ሁኔታ ነው ያለው። ነገር ግን በጎንደር አካባቢ ጎንደር ከተማውን በተለይም ማዕከል አድርጎ ሆቴሎች፣ የሱቆች፣ በአጠቃላይ የአገልግሎት መስጫ ተቋሞች እና የትራንስፖርት አገልግሎትም ተቋርጧል። የመንግስት ተሽከርካሪዎች ሰራተኞችን ወደ መስሪያ ቤት የሚያደርሱበት ሁኔታ ነው ያለው። ከዛ ውጪ ያሉ አገልግሎቶች ተቋርጠዋል። እንግዲህ 2 ጊዜ ነው ይሄ ጉዳይ በጎንደር ሲከሰት እና ሁኔታውን በጥብቅ እየተከታተል ነው። አመራርም ስምሪት አድርጓል። በተከታታይም ከህብረተሰቡ ጋር ውይይት ያደርጋል። እንግዲህ ህብረተሰቡ ይሄንን ጥሪ በሚያስተላልፉና ህብረተሰቡ እንዳይንቀሳቀስ የንግድ ተቋማቱንም እንዳይከፍት ተጽዕኖ የሚያሳድሩ አካላት ጎንደርንም ህብረተሰቡንም እንደ ህብረተሰብ ጎንደር ከተማንም በከተማ ደረጃ ጉዳት እያደረሱባት እንደሆነ ያው ጎንደር በሀገራችን ካሉ ታላቅ ታሪክ ካላቸው ከተሞች አንዱ ከተማ ነው። እናም አሁን ይሄ ሁኔታ ህብረተሰቡን በኢኮኖሚም በማህበራዊ ኑሮውም በስነልቦናም እጅግ የተረጋጋና በለውጥ ውስጥ ያለ ከተማ ነው። አሁን ግን ለሁለተኛ ጊዜ ይሄ ነገር ሲከሰት ያው የከተማውን አጠቃላይ ማህበራዊ ኢኮኖሚያዊና የህብረተሰቡንም ስነልቦና ሁኔታ እየጎዳ ስለሆነ መንግስትም በተደጋጋሚ እንደምንለው የህብረተሰቡን ድጋፍ ተከትሎ የህብረተሰቡን ይሁንታ ይዞ ለህብረተሰቡ ከለላ በመሆን መከታ በመሆን ሁሉም ነገር ወደ ነበረበት እንዲመለስ የማድረግ ስራ እየሰራ ነው። በከተማ አስተዳደሩም ደረጃ በሰሜን ጎንደር ዞን ደረጃም ክልሉም እንደ ክልል ማለት ነው።
በዚህ ዘገባ ውስጥ ከጎንደርና ከባህር ዳር ያነጋገርኳቸው ነዋሪዎች ድምጾች ቃና እንዲለወጥ የተደረገ በመሆኑ ተመሳሳይ ድምጽ ቢኖር አጋጣሚ ብቻ መሆኑን ገልጻለሁ። ከክልሉ መንግስት የዛሬን ሁኔታ አስመልክቶ ማብራሪያ ለማግኘት መጣሬን ቀጥላለሁ። ያደረኳቸው ቃለ ምልልሶች ተጨማሪ መረጃዎችን ይዘዋል። ሙሉዎቹን ቃለ ምልልሶች ዌብሳይታችን ላይ ከዚህ ዘገባ ጋር አብረው ሰፍረው ያገኟቸዋል።
ከአሜሪካ ድምፅ መጽሔት ነበር እያደመጣችሁ ያላችሁት። የዕለቱን አብይ ርዕስ ሰምተናል። የትንታኔው መጽሔት ይቀጥላል።
የሰማያዊ ፓርቲ ሥራ አስፈጻሚ ኮሚቴ በብሔራዊ ምክር ቤት የመተማመኛ ድምፅ የተነፈገው እንደ አንድ አካል ተሟልቶ ባለመሥራቱና የሥራ ዕቅድም ስላልነበረው እንደሆነ ምክትል ሰብሳቢው ገለጡ። ጠቅላላ ጉባኤው ለብዙ ችግሮች መፍትሄ እንደሚሰጥ ያላቸውንም ተስፋ የምክር ቤቱ ምክትል ሰብሳቢ ተናግረዋል። ዘጋቢያችን መለስካቸው አመሃ የኦዲትና ቁጥጥር ኮሚሽን ሰብሳቢውንና የምክር ቤቱን ምክትል ሰብሳቢ አነጋግሮ ተከታዩን ልኮልናል።
ሰማያዊ ፓርቲ ትናንት ይፋ ባደረገው መግለጫ ምክር ቤቱ በቅርቡ ባደረገው ስብሰባ የፓርቲውን ስራ አስፈጻሚ ኮሚቴ የመተማመኛ ድምፅ ነፍጎታል። በዚህ የምክር ቤቱ ውሳኔ መሰረትም የፓርቲው የኦዲትና ኢንስፔክሽን ኮሚሽን የፓርቲውን አስቸኳይ ጠቅላላ ጉባኤ ለፊታችን መስከረም 14 ቀን 2009 ዓ.ም ጠርቷል። ምክር ቤቱ ወደዚህ ውሳኔ የደረሰው ብዙ ማስረጃዎችን መርምሮ እንደሆነ የሚገልጹት ምክትል ሰብሳቢው አቶ የሸዋስ አሰፋ ለረጅም ጊዜ ሲንከባለል የመጣ እንደሆነም ይገልጻሉ። እርሳቸው ከእስር ከተፈቱ ገና 3 ወራቸው እንደሆነ የሚናገሩት አቶ የሸዋስ የፓርቲው ሥራ አስፈጻሚ ላለፉት 11 ወራት ያህል እንደ አንድ አካል እንኳ ተሟልቶ ይሠራ እንዳልነበረ ምክር ቤቱ ብዙ ማስረጃዎችን ተመልክቷል ይላሉ።
ተሟልተው አይሰሩም። ለምሳሌ አንድ ውሳኔ ሲወሰን በፓርቲው ደንብ መሰረት 50 ሲደመር 1 መሆን አለበት። ማንኛውም ውሳኔ የፓርቲ ውሳኔ ሆኖ እንዲወጣ በ50 ሲደመር 1 መወሰን አለበት እና ምክር ቤቱ ባያቸው 2-3 ማሳያዎች ላይ በ50 ሲደመር 1 አይደለም የተወሰነው። ስለዚህ ይሄ ደግሞ ትክክል አይደለም፣ የፓርቲውን ደንብ የጣሰ ነው። ሌላው ከ2007 ነሐሴ 16 እና 17 ይመስለኛል አልነበርኩም ጉባኤ አድርገው ይሄኛው ስራ አስፈጻሚ እንደተቋቋመ እቅድ ማውጣት ነበረባቸው። በዛ እቅድ መሰረት ነበር መሰራት የነበረበት። እቅድ የለም፣ በዘፈቀደ ነው የሚሰራው። ይሄ ደግሞ ትልቅ ፓርቲ ነው፣ ለኢትዮጵያ ሕዝብ የነጻነት ትግል ጥሩ አስተዋጽኦ የሚያደርግ ተስፋ ያለው ፓርቲ ነው። ለዚህ ፓርቲ የሚመጥን ስራ እየተሰራ አይደለም።
የመጪውን የፓርቲ አስቸኳይ ጠቅላላ ጉባኤ አጀንዳዎች ዝርዝር ሊናገሩ ባይፈቅዱም አቶ የሸዋስ አሰፋ የጉባኤው አጀንዳ ምን ሊመስል እንደሚችል ጠቁመዋል።
እንግዲህ በደንቡ 10(6) መሰረት የምክር ቤቱ የመተማመኛ ድምፅ ከነፈገ ወይም ቮት ኦፍ ኮንፊደንስ ከሰጠ በኋላ በዛ መሰረት በኦዲትና ምርመራ በኩል እንዲጠራ ያደርጋል የሚለው ራሱ ቀጥታ ይጠራ። ይህም የተደረገበት ምክንያት ሊቀመንበሩ እና አስፈጻሚውን የሚመራው ማለት ነው በጉባኤን የተመረጠው ምክር ቤቱም በጉባኤን የተመረጠው እኩል ስልጣን ነው ያላቸው። ስለዚህ አንደኛው ጠሪ አንደኛው ተጠሪ የሚሆንበት ኬስ እንዳይኖር ቼክ ኤንድ ባላንስ እንዲኖር ለማድረግ በኦዲትና ምርመራ በኩል ነው የሚጠራው። ኦዲትና ምርመራ ቦታውን ያዘጋጃል፣ ቀኑን ያዘጋጃል፣ አጀንዳዎችን ይቀበላል። ይህን የማዘጋጀት ኃላፊነት የኦዲት ነው ማለት ነው።
የፓርቲው የኦዲትና ቁጥጥር ኮሚሽን ሊቀመንበር አቶ አበራ ገብሩ በበኩላቸው ስለ ጉባኤው አጀንዳ የተናገሩት ተመሳሳይ ነው። የሥራ አስፈጻሚው አሁን በሥራ ላይ ከሌለ የየዕለቱ የፓርቲው ተግባራት እንዴት እንደሚከናወንም አስረድተዋል።
እንደተባለው ሥራ አስፈጻሚው ተበትኗል። ሥራ አስፈጻሚው ከተበተነ በኋላ አስቸኳይ ጠቅላላ ጉባኤ የሚጠራውም አንዱ ለዚህ ነው። ሥራ አስፈጻሚ ባለመኖሩ የስራ አስፈጻሚውን ኃላፊነት የሚወጣ አካል የለም እና በዋናነት ጠቅላላ ጉባኤ ባስቸኳይ እንዲጠራ የሚለው ደንባችን ላይ ይሄ ስለሆነ በዚህ ምክንያት ነው ጠቅላላ ጉባኤ የምንጠራውና ይሄ ነው የሚባል አካል የለም ማለት ይቻላል።
እና ስለዚህ የዕለት ተዕለት የፓርቲው ስራ በአሁኑ ጊዜ ቆሟል ማለት ይቻላል?
ቆሟል ማለት አይቻልም። በጽህፈት ቤት ሊከወኑ የሚችሉ ተግባሮች በጽህፈት ቤት ይከወናሉ። በምክር ቤት ሊከወኑ የሚችሉ ተግባሮች በምክር ቤት ይከወናሉ። በኦዲትና ምርመራ ኮሚሽን ሊከወኑ የሚችሉ ተግባሮች በኦዲትና ምርመራ ኮሚሽን ይከወላሉ። የፓርቲው ምክትል ሊቀመንበር አሁን ተጠዋዋቂ ሆነው በተጠዋዋቂ ሊቀመንበርነት ፓርቲውን እየመሩ ያሉት ሊቀመንበሩ ውጭ በመሆናቸው ማለት ነው እስኪመለሱ ድረስ እሳቸውም በምክትል ሊቀመንበርነታቸው እየሰሩ ነው የሚገኙት። ስራ አስፈጻሚውን ሙሉ በሙሉ ስራ አስፈጻሚውን መሸፈን ባይችሉም የስራ አስፈጻሚውን በሳቸው አቅም በሳቸውን ትልሽ ሸፈን የሚችለውን ያህል አንድ ሰው ሆኖ ለማለት ነው ስራ አስፈጻሚውን ወክለው ይሰራሉ።
እንደ ፓርቲው ብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋስ አሰፋ አባባል ፓርቲው በዚህ አስቸኳይ ጠቅላላ ጉባኤው ችግሮቹን ሊፈታ ይችላል የሚል ተስፋ እንዳላቸውም ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመግቢያው ላይ በጥቂቱ እንዳሰማናችሁ ዛሬ በኒውዮርክ ረፋዱ ላይ በተባበሩት መንግስታት ድርጅት ጽህፈት ቤት ደጃፍ ኢትዮጵያውያን ሰልፍ አካሂደዋል። ሰልፉን ያዘጋጀው ወይም የጠራው ኒውዮርክ እና አካባቢው ያሉ ክፍላተ ሀገር ነዋሪ ኢትዮጵያውያን ስብስብ መሆኑን የገለጹልን የሰልፉ አንዱ አስተባባሪ አቶ በላይ ብርሃኑን አግኝቼ ነበር።
ሰልፉን ያዘጋጀንበት ዋናው ምክንያት በሀገራችን ዲሞክራሲን፣ ፍትህንና ነጻነትን በመጠየቅ በሰላማዊ መንገድ ጥያቄያቸውን ያቀረቡ ወገኖቻችን በመገደላቸው ያንን በመቃወምና ለኢትዮጵያ ሕዝብ ነጻነት መቆማችንን ለማሳየት ነው። የተባበሩት መንግስታት ይህንን የተደረገውን ጭፍጨፋ ለማጣራት ጠይቆ ኢትዮጵያ ውስጥ ያለው አምባገነን መንግስት አልፈቅድም ብሏል እና ይህንን የተባበሩት መንግስታት ጠበቅ ባለ ሁኔታ እንዲከታተልና እቀባን ጨምሮ እንዲያደርግ በወገኖቻችን ላይ የሚደረገውን ጭፍጨፋ እንዲያጣራ ለመጠየቅ በዚሁም አጋጣሚ ደግሞ የዚህ አምባገነኑ መንግስት ደጋፊ የሆኑ የውጭ ሀገር መንግስታት እንደ አሜሪካ መንግስት፣ የእንግሊዝ መንግስት እና የአውሮፓን ህብረት የሚያደርጉትን የወታደራዊ፣ የገንዘብ፣ የዲፕሎማሲያዊ እርዳታ እንዲያቆሙ በሌላ ጎኑ ደግሞ የኢትዮጵያ ሕዝብ ነጻነትና ለፍትህ የሚያደርገውን ትክክለኛ ትግል እንዲደግፉ ለማድረግ ነው። ይሄ ነው ባጭሩ አላማችን።
ሰልፉን ያዘጋጀው አካል ማን ነው?
በሀገራችን ላይ ጭፍጨፋ ሲካሄድ የተሰማን በጣም ቅሬታ የተሰማንና ጉዳታቸው የህዝባችን ጉዳት የተሰማን ኢትዮጵያኖች ተሰባስበን አንድ ግብረ ኃይል ላይ አቋቋምን። በኒውዮርክና በኒውጀርሲ ክኔቲከት አካባቢ ያሉ የሀገር ወዳድ ኢትዮጵያኖች ግብረ ኃይል ብለን ሰይመ ነው። ሀገር ወዳድ በኒውዮርክና አካባቢ የምንገኝ ሀገር ወዳድ ኢትዮጵያኖች ነን። ይህን ሰልፍ ያዘጋጀ ነው።
ከዚህ ሰልፍ የምን ውጤት ነው የምጠብቁት?
የተባበሩት መንግስታት የምናስገባው ደብዳቤ አለ አንደኛ። ሁለተኛ ሰልፉ አካባቢ በምናደርግበት ጊዜ የተለያዩ መንግስታት ዲፕሎማቶች ዩኤን አካባቢ ስለሚገኙ ኢትዮጵያ ውስጥ ያለውን ሁኔታ እንዲያውቁን እና በትክክል እንዲረዱ ማድረግ እንችላለን ብለን እናስባለን። ይሄ አንዱ ግባችን ነው። ሁለተኛ ደግሞ ለራሳችንም እንደ ዜጎች ያለንን ግዴታ ተወጥተናል ብለን የመንፈስ እርካታ ይሰማናል። ለህዝባችን ያለውን ጉዳት በአደባባይ በመጮህና በማሰማት በተጨማሪ ወደፊት ለሚደረገው ህዝባችን ለሚያደርገው ትግልም አንድነታችንን ለማጠናከርና ለማሳየት ስለሆነ ይህም ሌላው ግባት ነው ብለን እናስባለን።
አቶ በላይ ብርሃኑ ለሰጡኝ ቃል አመሰግናለሁ።
እኔም በጣም አመሰግናለሁ።
ፍራንክፈርት ደግሞ በኢትዮጵያ ኤምባሲ ደጃፍና በሌሎችም ስፍራዎች በዛሬው ዕለት ሰልፍ ተካሂዷል።
ኢትዮጵያዊ ነን፣ በዘር አትከፋፍሉ፣ በዘር
ከሰልፉ አስተባባሪዎች አንዱ የሆኑትን አቶ ጸጋዬ መርጊያ በሻህን የዛሬውን ሰልፍ ዓላማ እንዲዘረዝሩ ጠይቄያለሁ።
የዚህ ሰልፍ ዓላማ ወያኔ ሰላማዊ መብቱን የሚጠይቅን ህዝብ መጨፍጨፍ ወይም የኢትዮጵያን አንድነት የሚፈልግ ህዝብን በግድ ወይም በመግደል ሰላምን ለማግኘት እያሰበ ያደረገውን እንቅስቃሴ እንዲያቆም፣ ሁለተኛ ለሰራዊቱ ነው ያቀረብነው። ሰራዊቱ ከወያኔ ጋር ተሰልፎ በህዝብ ላይ ጥይትን መተኮስ ከህዝብ ወጥቶ ወደ ህዝብ ላይ ጥይትን መተኮስ የሚያስቸግረው ኃይል እንዳይኖረውና ከህዝብ ጎን ቆሞ ወያኔ እንዲቃወም ጥሪ እያቀረብን ነው። ከወያኔም በኋላ ህዝብ ሰራዊቱ ላይ ምንም አይነት መጥፎ አመለካከት እንደሌለንና የሰራዊቱ የኢትዮጵያ ሰራዊት እንጂ የወያኔ ሰራዊት አለመሆኑን የያዘ ደብዳቤዎችን ጭምር ነው ያዝነው። ሁሉም የእምነት ተቋማት ሙስሊሙም ክርስቲያኑም እንዲሁም ማንኛውም የእምነት ተቋም በኢትዮጵያ ላይ እየተነሳ ያለውን እልቂት በጸሎታቸው እንዲያስቡ የሚቻለውን አይነት የአባት አስታራቂዎችና ሽማግሌዎችን በመያዝ ወደ መንግስት ይህን አይነት ዘር ለዘር የሚያጋጭን ተግባር እንዲያቆሙ በሃይማኖታዊ ሂደት እንዲሄዱበት መልዕክት እናስተላልፋለን። እንዲሁም በስደት ላይ ያሉ የጎጥ ፖለቲከኞችም የሆኑ የአንድነት ድርጅቶች ወላ ተቋማት የጎንዮሽ ይሄ የፖለቲካ መገፋፋትን አቁመው ደግሞ ልዩነታቸውን አጥብበው በኢትዮጵያ ላይ ዘመቻ ወይም የጋራ ስራዎችን እንዲሰሩ እየጋበዝን ነው።
የሰልፉ አዘጋጆች ወይም ይህንን ሰልፍ የጠራችሁት እነማን ናችሁ?
በጀርመን ኢትዮጵያ ዲቲአር ኢንተርቴንመንት በጀርመን ኢትዮጵያ የሙዚቃና የባህል ማዕከል፣ እንደገና ሌላኛው በጀርመን የስደተኞች ምክር ቤት የሚል በአቶ ልዑል ቀስቀስ የሚመራ ማህበር አለ። እነዚህ ማህበሮች ናቸው፣ የፖለቲካ ድርጅቶች ሳይሆኑ ኖርማል ማህበሮች ናቸው ይህንን የፖለቲካ ድርጅት የጠሩ።
እሺ፣ ደብዳቤ አዘጋጅተናል ብለው ነበር እና ወደ ማንስ አቀረባችሁት?
ኢትዮጵያን ዩኒየን ፓርላመንት ቢሮ ወይም መቀመጫው በርሊን ላይ ስለሆነ ወደዛ ልከነዋል። ሁለተኛ ደግሞ እዚህ አካባቢ ላሉ የመንግስት ተቋማት የፖሊስ አካላት እኛንም አጅበው ለወጡ ብሎ ብዙም ሰምት የሚባል ወይም ደግሞ የዚህን ፍቃድ ለፈቀዱልን ሰዎች ይህንኑ አድርገናል። እንደገና አሁን ኤምባሲ ላይ ባደረግነው የ20-30 ደቂቃ ውስጥ ለፖሊሶቹ አስገብተውን ወረቀቱን እንዲሰጡልን
ኤምባሲ ሲሉ የኢትዮጵያ ኤምባሲ
የኢትዮጵያ ኤምባሲ ያ እዛ ጋር አሁን እሱን ጨርሰን ወደዚህ ወደ ሀይኤር ቴሌቪዥን የጀርመን ቴሌቪዥን ጋር ነው እየሄድን ያለ ነው። አሁን
ከኤምባሲው ወጥቶ ያነጋገራችሁ ሰው አለ?
ደብዳቤውን በፖሊሶቹ አማካኝነት እኛ እናደርሳለን በሚለው እነሱ ኃላፊነት ወስደው ወስደዋል። የፖሊስ ተጠሪ ወይም በኔን እየመራ የነበረ የፖሊሶች ተወካይ አለ፣ በእሱ አማካኝነት ተሰነዋል። ግን ወደ ውስጥ ለመግባት እንዳንችል ቀድመው ኢንፎርሜሽን የደረሰ ምንድን ነው ኤምባሲ ተዘግቶ ነው የዋለው። እርግጥ የህዝብ ስሜት ባንዲራውን ካላወረድን በሌላ ባንዲራ ካልቀየርን የሚል መንፈስ ነበረው እዛ ቦታ ላይ ሲደርስ። ግን ከፖሊሶች ወይም የጀርመን ህግ ከሰጠን ህጎች ማስጠንቀቂያዎች አንዱ እኛ ጋር በዲፕሎማሲ ግንኙነታቸው እስካለና የጀርመን መንግስት ከፈቀደላቸው ድረስ እንዲህ አይነት የመንግስትን ተቋም ባንዲራ ማውረድ ወይም መቀየር አይቻልም የሚል ከዚህ በፊት በተደረገው በ12 ላይ ተሞክሮ ስለነበረ ከልክለውናል። ህዝቡም ያንን ማድረግ እየፈለገ ትንሽ ከኛ ጋር ሊጋጭ ፈልጎ ነበር። ሁሉ ነገር ተስተካክሎ ምክንያቱን የማናወርድበት ምክንያት ገልጸንላቸው ተረድተውን ነገሮች ብጡ አልፈዋል ማለት ነው።
እሺ፣ አቶ ጸጋዬ መርጊያ በሻህ ለሰጡኝ ቃል በጣም አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
ከስራ በኋላ በመሆኑ ምክንያት ከኤምባሲው ምላሽ ለማግኘት ለዛሬ አልቻልንም። አንድ ሌላ ዘገባ ግን አለን። በቂሊንጦ እስር ቤት የሚገኙ የኦሮሞ የፖለቲካ መሪዎች እነ አቶ በቀለ ገርባና ሌሎችን በጠየቁት መሰረት በኢትዮጵያ መንግስት ተገደሉ ላሏቸው ዜጎች የሶስት ቀን ሀዘን ተጠርቶ ተግባራዊ እየሆነ ይገኛል። ትናንትናና ከትናንት በስቲያ የተጀመረው የሀዘን ቀን ጸጉርን በመላጨትና ጥቁር በመልበስ በውጭ ሀገርና በሀገር ቤት ስራ ላይ እየዋለ እንደሚገኝ ሪፖርቶች ይጠቁማሉ። አቶ ወንድሙ ኢብሳ እነ አቶ በቀለ ገርባንና ሌሎችን የኦሮሞ እስረኞችን የህግ አገልግሎት በመስጠት የሚያገለግሉ ናቸው። በቦሌ ቡልቡላ የታሰሩትን እንደ ጎበኙና እነ አቶ በቀለም ጸጉራቸውን እንደተላጩ ከዘመዶቻቸው መስማታቸውን ለቪኦኤ የኦሮምኛ ክፍል ባልደረባችን ለሶራ ሀለኬ ነግረውታል።
ከምዚያኒ ለብሰን ራዊ አማ መቱማን ኢትዮጵያ ኩን ኡመተ ኦሮሞቲ ለሰየ ሂሪ ለሰራ ነጋቲን ባኒ ጋፈጠመን ረት ጀጀቻ ቱማ አካስማን ሀጩጫ ዳዳ ቴሲሱ።
እነሱ ያወጁት የኢትዮጵያ መንግስት በኦሮሞ ላይም ይሁን በሰላማዊ መንገድ ወጥተው መብታቸውን በጠየቁ ሰዎች ላይ የተፈጸመውን ግድያ፣ ድብደባ እንዲሁም የሚደርስባቸውን የመብት ረገጣ ጥሰት በወጣትም ሆነ በተለያዩ ሰዎች ቤት ከአግባብ ውጪ እየገቡ ቤት የሚበረብሩበት ህገወጥ ድርጊት እንዲቆምና ለተሰውት ማለት ለተገደሉት ደግሞ የሐዘን ቀን እንዲሆን ነው። በውስጥም ሆነ በውጭ አገር እንደዚሁም በቃሊቲ እስር ቤት የሚገኙ እስረኞችም በተለይም እኔ የምወከላቸው ጸጉራቸውን በመላጨት ሐዘን ተቀምጠዋል ጥቁር ለብሰው። ይህን ደግሞ ከተሰባሰባችሁ ከነቤተሰቡ ከዘመዶቻቸው ተረድቻለሁ። ቦሌ ቡልቡላ የሚገኙ እስረኞችን በተለይም እኔ የምወከላቸውን ሄጄ አይቻለሁ፣ ተላሽተዋል።
ጸጉርን በመላጨትና ጥቁር ልብስን በመልበስ ከተሳተፉት ብዙ አርቲስቶች መካከል አንዱ አብዲ ኑሪሳ ይባላል። የፖለቲካ ተቀናቃኞች ሴትና ወንድ አርቲስቶች ሌሎችም ይገኙበታል። አብዲ
አርቲስት አብዲ ኑሪሳ እባላለሁ። እዚህ በአሜሪካ ነገር ቨርጂኒያ ስቴት ነው የምኖረው። እንደሚታወቀው እነ በቀለ ገርባና ደጀኔ ጣፋ ወልባና ሌሊሳ የተለያዩ የኦሮሞ ፖለቲካ እስረኞች በቂሊንጦ እስር ቤት ውስጥ ሆነው አሁን በቅርቡ ያስተላለፉልን የሶስት ቀን ሐዘን መግለጫ አለ። እሱን መርህ በማድረግ ያው ከምንችለው ጀምረን ጸጉር በመላጨት ጥቁር በመልበስ የተሰዉ ሰማዕታት ቤተሰብ በመሄድ ሐዘናችሁን ግለጹ በሚለው መርህ መሰረት እኔም ጸጉሬን ተላጭቼ ጥቁር ለብሼ የእነሱን ትዕዛዝ ለማክበር ወስኜ ያንን ድርጊት አድርጌያለሁ ማለት ነው። አዎ፣ እዚህ ዲሲ ውስጥ ቀጥታ ቤተሰቦቻቸውን ያጡ ሰዎች አሉ። እነሱ ጋርም በመሄድ እነሱን ለማጽናናት በዝግጅት ላይ ነን። ያው ትናንትና ነው፣ ዛሬ ከዛሬ ነው የሚጀምረው ይሄ ስራ። ስለዚህ ወደዛ ለመሄድም በዝግጅት ላይ ነን። ቨርጂኒያ አካባቢ የሚኖሩ ብዛት ኦሮሞዎች ስፔሻሊ ወጣቶች ተሰባስበን አንድ ላይ ነው ያደረግነው ይህንን ድርጊት እና አይም ሹር ሌሎችም ያሉበት አካባቢ ይህንን ድርጊት እያደረጉ እንዳሉ በሶሻል ሚዲያ እያየ ነው ያለ ነገር ስለሆነ ሰው በሙሉ እየተሰማማና ይህንን ድርጊት በተባለው መሰረት እየፈጸመ ነው።
ሐዘንተኞቹ መንግስት በዜጎች ላይ የሚያደርሰውን ግድያ፣ እስራትና አፈና ያቆም ሲሉ መጠየቃቸውን ሶራ ሀለኬ አድርሶናል። ክቡራትና ክቡራን አድማጮች ዝግጅታችን እየተጋመሰ ነው፣ ከመጋመስም አልፏል። ወደ ሁለተኛው አጋማሽ መሻገር ይኖርብናል።
አሁንም ከምሽቱ 3:37 ትክክል።
ስለዚህ ከመጋመስ አልፏል
ማለት ነው። ሁለተኛው ቅንብር የሚከተለው አዳነች ፍሳዬ የምታቀርበው አፍሪካ በጋዜጦች ይሆናል።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኦሮሚያና በአማራ ክልሎች የሚካሄዱት ተቃውሞዎች ወሳኝ ተግዳሮቶች እንደሚደቁን ተገለጸ። የደቡብ አፍሪካው ገዢ ፓርቲ አዲስ ተግዳሮት እየገጠመው ነው ተባለ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኦል አፍሪካ ዳት ካም ላይ የወጣው የቶም ማሊኖቭስኪ ጽሑፍ የአዲስ አበባ ቀጣይ ብሔራዊ ተግባር በፖለቲካ ግልጽነት ተግዳሮት መካን ነው ይላል። ቶም ማሊኖቭስኪ ዲሞክራሲንና ሰብአዊ መብትን በማራመድ ተግባር ዋናው የኦባማ አስተዳደር ባለሥልጣን ናቸው። ዩናይትድ ስቴትስና ኢትዮጵያ አንደኛዋ ሌላዋን እንደምታስፈልጋት በመገንዘብ የብዙ ዓመታት ጠንካራ የአጋርነት ግንኙነት አላቸው። ኢትዮጵያ ለአፍሪካ ሰላምና መረጋጋት አስተዋጽኦ በማድረግ ረገድ አብይ ሚና ያላት ሀገር ነች። የጽንፈኛ ቡድኖች ኃይል ተጠቃሚነትን በመታገር ረገድም ከአሜሪካ ጋር ትተባበራለች። ከዓለም የበዙ ከግጭትና ከጭቆና የሸሹ ስደተኞችን ተቀብላ በማስተናገድ ትልቅ ልገሳ አሳይታለች። ኢትዮጵያ ድህነትን ለማጥፋት፣ የአካባቢ ጥራት ለመጠበቅና ኢኮኖሚዋን ለማዳበር በምታደርገው አመርቂ ውጤት ያለው ትግል አስተዋጽኦ በማድረግ ዩናይትድ ስቴትስ አብይ ሚና አላት ይላሉ ማሊኖስኪ ባቀረቡት ጽሑፍ። አያይዘው ማሊኖስኪ ሁለቱ ሀገሮች የጋራ ወዳጅነትና ጥቅም ያላቸው በመሆናቸው ዩናይትድ ስቴትስ ለኢትዮጵያ መረጋጋት ብልጽግናና ስኬት ትቆረቆራለች። ኢትዮጵያ ሲሳካላት ሌሎችን ለማነሳሳትና ለመርዳት ይችላልች። በኢትዮጵያ የቀውስ ሁኔታ ከቀጠለ ግን ሁለቱ ሀገሮች አብረው ለመምታት የሚፈልጉትን ግብ ያሰናክላል ብለዋል ማሊኖስኪ። ከቅርብ ጊዜያት ወዲህ በኦሮሚያና በአማራ ክልሎች የተነሱት ተቃውሞዎች ከባድ ተግዳሮቶች ይደቅናሉ። የኢትዮጵያ ዜጎች በሕገ መንግስታቸው በሰፈረው መሰረት ለጥያቄያቸው በበለጠ ምላሽ የሚሰጥ አስተዳደርንና የፖለቲካ ብዝሃነትን የመጠበቅ ነጸብራቅ ይመስላሉ ይላሉ ማሊኖስኪ ባቀረቡት ጽሑፍ። በቅርቡ ወደ ኢትዮጵያ በሄድኩባቸው 3 ጊዜያት ከሞላ ጎደል ሁሉም ያነጋገርኳቸው ሰዎች የመንግስት ባለስልጣኖችም ጭምር ኢትዮጵያውያን በበለጠ እየበለጸጉና እየተማሩ ሲሄዱ የተሻለ የፖለቲካ ድምጽ እንዲኖራቸው ይጠይቃሉ። ይህ ጥያቄም መሟላት አለበት። አንዳንድ ተቃውሞዎች ለግጭት መጠቀሚያ ሆኖ ሊሆን ይችላል። አብዛኞቹ ግን በኢትዮጵያ ሕገ መንግስት በሰፈረው ሐሳብን የመግለጽ መብት መሰረት መብታቸውን ነው በተግባር ላይ ያዋሉት ብለዋል። ዩናይትድ ስቴትስ የምታቀርበው ምክር ቢኖር መፍትሄ በማግኘት ተግባር ለመርዳት ነው። ፕሬዚደንት ባራክ ኦባማ ባለፈው ዓመት ሐምሌ ወር ላይ አዲስ አበባን በጎበኙበት ወቅት እንዳሉት ዩናይትድ ስቴትስ ፍጹም የተወጣላት ሀገር አይደለችም። ለሕዝባዊ ተቃውሞ ምላሽ በመስጠት ተግባር ከራሳችን ተመክሮ ተምረናል። ኢትዮጵያ የውጭ አደጋ እንደተደቀነባት እንረዳለን። በድንበሯ ያለውን አረመኔያዊ አሸባሪ ቡድን አልሸባብን በርትታ ታግላለች። እነሱ ራሳቸው ሰብአዊ መብት በማያከብሩ ሀገሮች የሚረዱ ግለሰቦችና ቡድኖች በጉልበት ለውጥ እንዲደረግ ጥሪ የሚያቀርቡበት ጊዜ አለ። ኢትዮጵያ እንዲህ አይነቱ ልፈፋ ማውገዟ ተገቢ ነው። ዩናይትድ ስቴትስም ከኢትዮጵያ ጋር ሆና ታወግዛቸዋለች። ይሁንና ኢትዮጵያ ብዙ መሻሻል ያደረገች ሀገር በመሆኗ በኢትዮጵያ ሕዝብ ዘንድ ምንም አይነት ድጋፍ በሌላቸው የተበታተኑ ሰዎች የምትናድ አይደለችም ይላሉ ቶማሪኖስኪ። አያይዘውም ኢትዮጵያ በመረጋጋቷና በአንድነቷ ላይ የበለጠ ተግዳሮት የሚገጥማት በአገር ውስጥ ነው። በብዙ ሺህ የሚቆጠሩ ሰዎች በተለያዩ ክልሎችና ቦታዎች ተሰልፈው በሚመለከቷቸው ውሳኔዎች ላይ ድምፅ ለማግኘት ሲጠይቁ የውጭ ኃይሎች ተግባር ተብሎ ችላ ሊባል የሚችል አይደለም። የኢትዮጵያ ባለሥልጣኖች የተቃውሞ ሰልፍ የሚያካሂዱት ሰዎች ቅን ምላሽ የሚያስፈልጋቸው ሀቀኛ ችግሮች እያነሱ መሆናቸውን አምነው ሙስናንና ሥራ አጥነትን የመሳሰሉትን ችግሮች ለማቃለል እየጣሩ ነው። ይሁንና የጸጥታ ኃይሎች ኢትዮጵያውያን በሰላማዊ መንገድ እንዳይሰበሰቡ ለማድረግ ከሚገባው በላይ ኃይል እየተጠቀሙ ነው። ብዙዎች ተገድለዋል፣ ቆስለዋል፣ በብዙ ሺህ የሚቆጠሩ ደግሞ ታስረዋል ሲሉ ማሊኖስኪ ኦል አፍሪካ ዳት ካም ላይ በወጣው ጽሑፋቸው አስገንዝበዋል። እንዲህ አይነቱ ተግባር በራስ ላይ ሽንፈት ይሆናል። የተቃውሞም መሪዎችን ማሰርና ህብረተሰቡ ተቃውሞ እንዳያካሄድ መገደብ ሰዎች እንዳይቃወሙ አያደርግም። እንዳውም መሪ የሌለው እንቅስቃሴ ይፈጥርና መንግሥት በሰላማዊ መንገድ ለመደራደር የሚችልበት መንገድ ይጠፋል። ኢንተርኔትን መዝጋቱ የተቃዋሚዎችን አፍ አያዘጋም። መዋለ ንዋይ አፍሳሾችንና አገር ጎብኚዎችን ነው የሚያርቀው። ኃይል መጠቀም ለጊዜው ተቃውሞን ይገድብ ይሆናል። ነገር ግን ተቃውሞ ለማካሄድ በሚቆርጡበት ጊዜ ቁጣንና ግትርነትን ሊያስከትል ይችላል ሲሉ ቶም ማሊኖስኪ ኦል አፍሪካ ዳት ካም ላይ በወጣው ጽሑፋቸው መክረዋል። ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ድረገጽ ደግሞ ስለ ደቡብ አፍሪካና የቻይና ግንኙነት ሲዘግብ ደቡብ አፍሪካ ውስጥ በቅርቡ በተካሄደው ምርጫ ገዢው የአፍሪካ ብሔራዊ ኮንግረስ የበላይነቱን አጥቶ የኢኮኖሚ ማዕከል በሆነችው ጆሃንስበርግ በተቀናቃኙ የፖለቲካ ፓርቲ በተሸነፈበት የፕሬዚደንት ጃኮብ ዙማ ድጋፍ እጅግ ባሽቆለቆለበት ኢኮኖሚውም በወደቀበት በአሁኑ ወቅት የአፍሪካ ብሔራዊ ኮንግረስ የፖለቲካ የበላይነትና የኢኮኖሚ እድገት ትምህርት ለማግኘት ወደ ቻይና ማየቱ አያስገርምም ይላል። የአፍሪካ ብሔራዊ ኮንግረስ ባለፈው ዓመት ብሔራዊ ጉባኤ ባካሄደበት ወቅት የቻይና ኢኮኖሚ እድገትና አመራር የትግላችን መሪ ኮከብ ናቸው ማለቱን በውይይቱ ሰነዶች ሰፍሯል። ሆኖም የአፍሪካ ብሔራዊ ኮንግረስ ከቻይና ጋር ያለውን ግንኙነት ማዳበሩ ምን ያህል ይረዳዋል የሚል ጥያቄ ያቀርባል። የዓለም የንግድ ድርጅት እንደሚለው ቻይና ትልቋ የደቡብ አፍሪካ የንግድ ልውውጥ አጋር ናት። ለምሳሌ ባለፈው ዓመት ታህሳስ ወር ላይ ጆሃንስበርግ ውስጥ የቻይና አፍሪካ ትብብር ጉባኤ ከመካሄዱ በፊት ቻይናና ደቡብ አፍሪካ የ6.5 ቢሊዮን ዶላር የንግድ ስምምነት ፈርመዋል ሲል ዘገባው ጠቅሷል። ገዢው የአፍሪካ ብሔራዊ ኮንግረስ የህዝብ ድጋፍ እያጣ መሄዱ በቅርቡ በተካሄደው ምርጫ የተንጸባረቀ በመሆኑ የሀገሪቱን ድጋፍ ለማግኘት ስልጣኑን ለማደላደል የቻለው የቻይና ኮሚኒስት ፓርቲ አርአያን መከተል ሊያምረው እንደሚችል ሲኤንቢሲ የተባለው የአሜሪካ ቴሌቪዥን ድረገጽ ላይ የወጣ ጽሑፍ ይገምታል። ይሁንና የቻይናን ሙሉ ስልጣናዊ አገዛዝን ለመከተል መሞከር ውላድሮ በህገ መንግስት በሚደገፍ ዲሞክራሲ ላይ የተመሰረተችው ዘመናዊቷ ደቡብ አፍሪካን መሰረት ድንጋይ ሊያናጋ ይችላል ሲል ጽሑፉ ያስገነዝባል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የአርብ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁን ቆዩ። አሁን የአዲስ አበባ መጽሐፍ አዟሪዎች ብሶት።
እናም እንግልት በተለይ የተመስገን ደሳለኝ፣ የሙሉጌታ ሉሌና የዶክተር ፍቅሬ ቶሎሳ መጽሐፍ መሸጥ እንዳልቻሉ፣ እነዚህ መጽሐፍትና ሌሎች የታሪክና የፖለቲካ መጽሐፍት ይዘው ሲገኙ እንደሚደበደቡ፣ እንደሚታሰሩና አንዳንዴም ለመለቀቅ ከደንብ አስከባሪዎች ጉቦ እንደሚጠየቁ ተናግረዋል። የአዲስ አበባ ደንብ ማስከበር ባለሥልጣን በበኩሉ ለአደጋ በሚያጋልጥ መልኩ በሕገ ወጥ መንገድ ሲሸጡ የተገኙ ይከለከላሉ እንጂ በተለየ መጽሐፍ እየተመረጠ እንዳይሸጥ የሚደረግ ነገር የለም ይላል። የደራሲያን ማኅበር ደግሞ አዟሪዎቹ ቀደም ባሉት ጊዜያት የተለያየ ችግሮች ሲደርስባቸው እየመጡ እንደሚያመለክቱ፣ ችግሮቹም እንዲፈቱላቸው ጥረት እንደሚያደርጉ ገልጦ አሁን በቅርቡ ስለተፈጠረ ወይም በቅርቡ ተፈጥሯል ስለተባለው ነገር በሪፖርት መልክ የደረሳቸው ነገር እንደሌለ ተናግረዋል። ጽዮን ግርማ ነች ዝርዝሩን ያላት።
በአዲስ አበባ ከሚገኙ የመጽሐፍ አዟሪዎች መካከል ለአሜሪካ ድምፅ አስተያየታቸውን የሰጡ ሰሞኑን ከሌላው ጊዜ ሁሉ በተለየ በአዲስ አበባ ፖሊሶችና በደንብ አስከባሪ አባላት እየተዋከቡ እንግልትና እስራት እየደረሰባቸው እንደሆነ ይናገራሉ። ከ10 ዓመት በላይ መጽሐፍ በማዞር ስራ ላይ እንደተሰማራ የገለጸው አንሙት ዳምጤ መጽሐፍ እየሸጠ በሚያገኘው ገቢ ራሱንና ቤተሰቡን እየረዳ አሁን የ3ኛ ዓመት የኮሌጅ ተማሪ መሆኑን ይናገራል። ሰሞኑን ግን የፖለቲካና የታሪክ ይዘት ያላቸው መጽሐፍ በመሸጡ ብቻ ችግር እየደረሰበት መሆኑንም ይገልጻል።
በዚህ ሳምንት የተፈጠረው ነገር ምንድን ነው? መጽሐፉን ይዘን በምንሸጥበት ሰዓት ፖሊስ ኃይሎች መጥተው መጽሐፉን ከእጃችን ላይ ይቀማሉ። ቀጣይ ልጆችንም ደግሞ እየሰበሰቡ ወደ እስር ቤት ይወስዱናል።
የመጽሐፍ አዟሪዎች ለምን በፖሊስ እንደሚወሰዱና እንደሚከለከሉ ጠይቀው እንደሆነ ለአንሙት አንስቼለት ነበር።
እኛ በወቅቱ እንደ መከራከሪያ ሀሳብ የምናነሳው እናንተ መጽሐፍ እንዳንሸጥ ተቻገርንበት ነው፣ ወረቀት እንኳ አልያዛችሁም። እኛ ሰርተን የምንበላ ልጆች ነን። ቤት ኪራይ ሰርተን ነው የምንከፍለው። ስለዚህ በዛ ላይ ትምህርት ቤት ክፍያ የምንከፍለው፣ ክረምት መጠን ሰርተን በጋ ሄደን የምንማር ልጆች ነን። ስለዚህ ለምንድን ነው ወደ ጣቢያ የምትወስዱን ብለን በምንለማመጥበት ሰዓት እሱን እዛ ስትገረፍ ትናገራለህ። ጀመረ እዚህ እንድትሰራ ማን ፈቀደልህ ነው የሚሉት። እና እኔም አጋጣሚ ሆኖ ተይዤ ነበር። ዛሬ ስለማመናቸው እባካችሁ ተወኝ፣ እኔ ሰርቼ የምበላቸው ነው ብዬ ስለምናቸው ምንድን ነው የሚሉት፣ ሂደህ ከምትገረፍና ከምትታሰር እንደ ጓደኞች ገብተህ አፈርክን ከምታይ እኛ ጋር ተደራደርና እንልቀቅህ፣ እንደ ወንድም መክረን እንስደድህ፣ 1000 ብር አምጣ ነው ያሉ። ምንም ሳያፍሩ ማለት ነው። ሲለኝ ምንም የለኝም ብዬ 600 ብር ነው የከፈልኳቸው። መጨረሻ ላይ ግን ሳናይህ በዚህ ሂደህ ግባና መጽሐፉን ደብቅ ነው ያሉ። እዛ ላይ የሚይዙት መጽሐፉ እንኳ በጣም የሚገርምሽ ነገር እጅግ በጣም ታሪክ መጽሐፍ፣ አሁን አባ ኮስተር መጽሐፍ በእኔ እድሜ 1983 ነው ህትመት ላይ የበቃው የአበራ ግንባር ታሪካዊ ልቦለድ መጽሐፍ ነው። እሱም መጽሐፍ እንኳ ፖለቲካ ነው ብሎ ነው አሰቦም ይዙ 2007 ላይ የወጡ መጽሐፎች ሙሉጌታ ሉሌ የሚባል ደራሲ ጦቢያ መሬት ላይ ስጽፍ የምናውቀው የእሱን መጽሐፍ እንኳ ለምን ተሸጣለሽ? ምን መጻፍ ነው? እኛ እኮ ትንባሆ ወይም ሲጋራ ወይም ደግሞ አደንዛዥ እጽ አይደለም ይዘን እየዞርን ያለ ነው። ኢትዮጵያ ሕዝብ እንዲረዳው ይገባ። የፖሊስ አካላት እንዲያውቁልን እንፈልጋው ማለት ነው።
ሌላው የመጻፍ አዟሪ ኤልያስ ፋንታውን ተወልዶ ካደገበት የገጠር መንደር አዲስ አበባ የገባው ፊደል መቁጠር ሳይጀምር እንደሆነ ይናገራል። አዲስ አበባ ከመጣ በኋላ መጻፍ ያዞረ እስከ 9ኛ ክፍል መድረሱንም ይገልጻል። በርካታ ፈተናዎችን ተጋፍጦ የመጽሐፍ ማዞር ስራ እንደሚሰራ ገልጾ በዚህ ሳምንት ፖሊስና የደንብ አስከባሪዎች በመጽሐፍ አዟሪዎች ላይ የሚያደርሱትን እንግልት መቋቋም እንደከበደው ይገልጻል። ተከልክለዋል የተባሉትን መጽሐፍትም ይዘረዝራል።
በአሁኑ ሰዓት የሚከለክሉት ፖለቲካ ናቸው ብለው የሚያስቧቸውን ነው። ይህ ጋዜጠኛ ተመስገን ደሳለኝ ፈራኝ መለስ የሚለው እና የፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ እውነተኛ የዘር ምንጭ የሚለው ካዲዎቹ የሚለው መጽሐፍ ደም ዘመን የሚሉ መጽሐፎች ቁጥራና ቁጥር ሁለት የዶክተር ነጋሶ ጊዳዳ መጽሐፍ ኦሮሞ ታሪክ ሚል ማለት ነው። በእሱ መጽሐፍም ተይዤ ነበረ።
ኤልያስ አክሎ በእርሱ በኩል የተከለከለውን መጽሐፍ ትቶ ቀደም ሲል ሲሸጣቸው የነበሩትን ሌሎች የፖለቲካና የታሪክ መጽሐፍ ጨምሮ ሲሸጥ መከልከሉን ይናገራል። መጽሐፉን ሊቀማና ሊወሰድበት ሲል ከደንብ አስከባሪዎች ጋር ተደራድሮ ገንዘብ ከፍሎ መለቀቁን ይገልጻል። ሌላው የመጽሐፍ አዟሪ መሰለ ቢተው ማዋከቡ የንግድ ስራውን የምታከናውኑት በህገ ወጥ መንገድ ነው በሚል ቀደም ብሎ እንደተጀመረ በመግለጽ የኔ ልምድ ነው ያለውን ይናገራል።
የቀን ማር ነበረ ረዥም አመት ስለምሰራ ከስተመርም ነበረ እንዲ ስለማስብ ያለኝን ነገሮች እያሰባሰብ ከሰዓት እየወሰዱ እየሰራው ማር ነበር። ከዛ ያለኝን ሲዘር በቃ ወሰዱብኝ፣ ዘረፉኝ። አማራጭ አልነበረኝም። ትምህርቴን አቁምኩኝ። 9ኛ ክፍል ነበሩ ያቋረጥኩት። አሁን ከፖሊስ ጋር እየተሯሯጥኩኝ የቀን ገቢና የኪራይ ብቻ ነው እየቻፍኩኝ የምገባው።
የአዲስ አበባ የደንብ ማስከበር ባለስልጣን ስራ አስኪያጅ ኮማንደር አሳያም ባይ መጽሐፍ አዟሪዎቹ መንገድ ዘግተው በየመብራቱ ላይ ሲሸጡ ነው የሚከለከሉት ብለዋል።
አንደኛ የአዲስ አበባ ከተማ መንገዶች ይታወቃሉ። ሁሉ ህገወጥ የሆነ ንግድ በየመንገዱ በየአካባቢ ላይ የሚሸጥ ከሆነ ሊደርስ የሚችል አደጋም አለ። ከዚህ የተነሳ የደንብ ማስከበር በየወረዳና በየክፍለ ከተማ የሚሰሩት ህግን የማስከበር ኃላፊነት አለባቸው ማለት ነው። ሰው እግረኛ መንገድ ተላለፍበት የሚሄድበት መንገድ እስከሆነ ድረስ ይሄ ህግ የማስከበር ኃላፊነት አላቸው። ይህንን መንገድ ሲዘጉ ወይም እግረኛው ወደ የትራፊክ አደጋ የሚያጋልጥ በሚሆንበት ሰዓት የማስነሳት የማስወገድ ስራ ኃላፊነት አላቸው እና በዚህ ጉዳይ መጽሐፎቻችን ይቀማሉ ይከለክማል የሚል ከህግ ውጭ የሚሆን ነገር እርምጃ ይወስዳሉ። ከዛ ውጭ መጽሐፍ መመንጠት፣ መጽሐፍ መውሰድ ይባል ነገር ግን በዛ ትክክል አይደለም የሚል ነገር ነው አሳያል።
ጉቦ እንድንሰጥ እንገደዳለን የሚለውን የአዟሪዎቹን አቤቱታ በተመለከተም ጠይቂያቸው ነበር።
ለመደራደር የሚፈልጉት ነገር ሊኖር ይችላል ራሳቸው መጽሐፍ አዟሪዎቹም እና በህገ ወጥ ቦታ ላይ መነገድ አይቻልም፣ ይህን እኔ ማስከበር ኃላፊነት አለ። ስለ እንደዚህ አይነት ያለ አግባብ መጠየቅ አለ የሚል ነገር ግለሰቦች ሊጠይቁ ይችላሉ። ግን ደግሞ ይህንን የሚፈጽም ህገ ወጥ መስራት የሚፈልግ ነው መስጠት የሚፈልግ ህጋዊ ሆኖ መስራት ካለ ደግሞ ማንም አይጠይቀው። ይጠየቅ የሚፈጽም ከሆነ ራሱ ወንጀለኛ ነው፣ አጥፊ ነው። መረጃዎች ካገኘን አንለቅም፣ እንገመግማለን፣ እንከታተላለን፣ እርምጃም ይወሰድበታል። መንግስት ይሄ የሚያጠራክረው አይደለም፣ ይሄ ጉዳይ የሚደግፈው ነገር አይደለም፣ ትክክል አይደለም።
መሰለ ቢተው የተባለው የመጽሐፍ አዟሪ አዲስ አበባ ውስጥ አዟሪ ተማሪዎች መጽሐፍ የሚያዞሩበት ቦታ እየታወቀ እንደሆነ ይገልጻል። አብዛኛው ሰው የተሰበሰበበትና በካፍቴሪያ አቅራቢያዎች መኪናቸው ውስጥ ለሚቀመጡ አሽከርካሪዎች እንደሆነም ይናገራል። እንደውም ከመጽሐፍ ውጭ የሆኑ ነገሮች የበለጠ በየቦታው ይሸጣሉ ይላል። ነገር ግን ደንብ አስከባሪና ፖሊሶች የሚሰሩበት ቦታ እየመጡ የሚያንገላቱት መጽሐፍ ሻጮችን ብቻ ነው ይላል።
ርዕሱ ብቻና ርዕሱንም አያዩትም። በቃ ፎቶ ነው የሚሰጣቸው እዛ ጋር ለመሰለኝ ሲመጡ እንኳ ሲል ይዘቱ ምን አይነት ነው የሚጠይቁት እንኳን ያለ አይመስለኝም። እንደዚህ አይነት መጽሐፍ ሻጭ አለ ከተባለ ይዞ መሄድ ነው። አመለካከታቸው ከምን እንደመጣ አይታወቅም። ማለት በቃ የሆነ ጥላቻ ነገር ነው። ግን መንገድ ላይ የሚሸጥ ብዙ ነገር አለ። ከነዚያ የተለየ ግን ከኛ ላይ ከ2007 ጀምሮ በቃ በጣም በጣም እኛ ላይ የተለየ ተጽዕኖ ተፈጠረ። ጣፊዎች እኛ እስክንመስል ድረስ ነው የሚያንገላቱ። በዛ ስንወስድ ልክ ቆሻሻ የሰው ክብርም እንዳንሰጥ ማንም እየመጣ በብሩ ነው በቃ የሚደፈልቀን። ወይም ደግሞ አልፈሽ ስቴጅ እንኳን መጠፈል ከሆነች ክብርሽን እንኳን የሆነ ለየት የሆነ ለማኝ ሁላን እኛ ሰፈር ወይም እኛ አካባቢ የሚከበረው ምናልባት ብርዬ ነው ከተባለ ረነገ የሚመጣ ይችላል ነው መጽሐፍ ሻጭ መስክ ይባል ማንም ነው የሚቀው።
በአጠቃላይ መጽሐፍ አዟሪዎቹ የሚያነሱት ይህን ስራ መስራት ከጀመሩ አመታት ተቆጥሯል። በዚህ ጊዜ ውስጥ ከዋና ከፋፋዮች እየተቀበሉ ቀኑን ሙሉ በእጃቸውና በጀርባቸው ተሸክመው በፀሐይና በዝናብ ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ ያዋጣል ያሉትን መጽሐፍ በሙሉ ይዘው ይሸጣሉ። ነገ የተሻለ ሰው ለመሆን እንደሚታትሩ ይናገራሉ። በተለያየ ጊዜም ተደራጁ ተብለው መጽሐፍ ለመሸጥ በሚል ለመደራጀት ሲጠይቁ በኮብልስቶን ካልሆነ በስተቀር መደራጀት እንደማይችሉ እንደተነገራቸውም ይናገራሉ። መጽሐፍ እየተመረጠ እንደሚከለከሉ አዟሪዎቹ ያነሱትን ጥያቄም ለኮማንደር አሳየ ጠይቄያቸው ነበር።
በዚህ ጉዳይ መረጃ የለኝም እና እንደዛ የምናደርገው ነገር የለም። ለይተን መጽሐፍ ይሄ ትክክል ነው ትክክል አይደለም የሚል ነገር የማጣራት አይደለም የኛ ኃላፊነት። ህገወጥነት ወይም ከህግ ውጭ ሆኖ የሚንቀሳቀስ ህግን ከማስከበር አንጻር ነው እንጂ የመጽሐፍ መሸጥ አለበት ይህ መጽሐፍ ትክክል አይደለም የሚል ነገር የደረሰን መረጃም የለም። በዛ መልኩም አይሰማርም።
በቀጣይም በጉቦ በኩል ለመደራደር የሚያስቸግሯቸው ካሉ ለእኛ ሪፖርት ያድርጉ፣ በህገወጥ መንገድ ከሚሸጡ ደግሞ ይደራጁ ብለዋል። የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ገጣሚና ሰዓሊ አገኘው አዳነ ማህበራቸው ጥናት ባያደርግም በየጊዜው እየጨመረ ከመጣው የአዟሪዎች ቁጥር በመነሳት አሁን በአዲስ አበባ ውስጥ ወደ 1000 የሚጠጉ አዟሪዎች እንዳሉ ይናገራሉ። ከቅርብ ጊዜ ወዲህም የመጽሐፍ አንባቢ ቁጥር መጨመሩን ይገልጻሉ። አዟሪዎቹ የተለያየ ችግር ሲደርስባቸው ደራሲያን ማህበር ጽህፈት ቤት እንደሚመጡ አልሸሸጉም። ማህበሩ አቅሙና ስልጣኑ በሚፈቅደው መጠን ለመርዳት ጥረት እንደሚያደርግም ገልጸዋል።
ከአዟሪዎች የሚመጡ ቅሬታዎች ለምሳሌ በመሸጫ ቦታዎች መከልከል፣ በእንደዚህ ወደ እኛ ቅሬታ ይዘው ይመጣሉ። ሲመጡ ችግሩን ለማቅለል እናናግርላቸዋለን። ከጥበቃ ሰራተኞች ጋር የማግባባት ስራ እንሰራለን። በተጨማሪ ችግራቸውን በማየት ሲሸከሙ የጀርባ ህመም ወደፊት የሚያስከትል በመሆኑ መጽሐፍም ስለሚጠፋባቸው የመሸጫ ጋሪ ጎማ ያላቸው የመጽሐፍ መደርደሪያዎች፣ ማዞሪያዎች ከድርጅቶች ጋር የተለያዩ ድርጅቶች ጋር እያነጋገርን ችግራቸውን ለማቅለል እንሞክራለን። ይሄንን አሁን ያልሽውን ግን በተመለከተ ቅሬታ እኔ በግሌ ያልሰማሁም፣ ሊኖር ግን እንዲሁ በሩመር ደረጃ ይሰማ ይሆናል።
አዟሪዎቹ ጓደኞቻቸው ከሰኞ ጀምረው በእስር ላይ እንደሚገኙ ገልጸው ማንኛውም ማጣራት የሚፈልግ አካልና የሚደርስላቸው ሰው ካለ በአካል ቀርቦ ሊያያቸው እንደሚችል ጠቁመዋል። ኤልያስ ፋንታውን የተባለውን አዟሪ ላነጋግረው ስደውል ድምፁ አልሰማም ብሎ የነበረና እራት አልበላህም ወይ ስል ጠይቄው ነበር። ንግግሩን ሲያጠናቅቅ ይህም ብሎኛል።
እራት አልበላህም ስትይኝ ምክንያቱም አልበላሁም፣ በጣም ተናድጄ ነበር። አልቅሼ ነው የገባሁት ተቤት ስገባ። ማለት እየሆነ ያለው ነገር በጣም አሳዘነኝ። እኔ ኢትዮጵያዊ ነኝ እንዴ እስከማለት ድረስ የደረስኩት። ምክንያቱም አንቺ መንገድ ላይ እንደዛ ተሸክመሽ እየዞረሽ 25-30 ኪሎ መዛፍ ተሸክመሽ ዙረሽ ሰርተሽ መብላት ካልቻልሽ ምን ታደርጊያለሽ?
የአዲስ አበባ ፖሊስ በጉዳዩ ላይ ያለውን አስተያየት ለመጠየቅ ደውዬ ነበረ ሲሆን ስራ ላይ በመሆናቸው ምላሻቸውን ማካተት አልቻልኩም። ምላሻቸውም በሌላ ጊዜ ይዤ ለመመለስ ጥረት አድርጋለሁ። ለአሜሪካ ድምጽ ሬዲዮ ጽዮን ግርማ ከዋሽንግተን ዲሲ።
ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ናቸው። ለነገ ደግሞ የፕሮግራም ማሳሰቢያ
የፖለቲካ አለመረጋጋት፣ ግጭቶች እና ዘላቂ መፍትሄዎች፣ በዚህ ላይ ውይይት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ማለት ነው።
ብዝሃ ፓርቲ መሰረታለሁ ያለች ሀገር ዞራ ዞራ ወደ አንድ ፓርቲ ስትመለስ ትልቅ ችግር ይመጣል። ያ ነው ትልቁ። 100% አሸንፌ የህዝብን ታማኝነት አግኝቻለሁ ባለ 2 ዓመት ሳይሞላ ነው ይሄ የተፈጠረው። አንዲያ ነው። ሁለተኛ ወልቃይትን እንደ መነሻ እንውሰደው እንጂ ይሄ የኢትዮጵያ ህዝብ ጥያቄ ነው። ያም ደግሞ ምንድን ነው በስርዓቱ መሰረት አልተተዳደርም። ዜጋው ህገ መንግስቱን ሲጥስ የሚታሰር የሚቀጣ ከሆነ፣ መንግስት ደግሞ ህገ መንግስቱን ሲጥስ ማይነካ ማይከሰስ ከሆነ ይሄ ችግር ነው።
ህገ መንግስት የህዝብ ትግል ውጤት ነው። የተለያዩ ከተማ ያላቸው ክፍሎች ተሰባስበው ተዋቅተውም ይሁን ተስማምተውም ይሁን ብዙ ጊዜ በስምምነት አይሆን። ምክንያቱም ሰው ራሱን ስለሚወድ ለራሱ የሚፈልገውን መብት ለሌላው ስለሚነፍግ የግድ የተለያየ ኃይል ተሰብስቦ ነው የሚጽፈው።
የቀደሙት አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የሥነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ሥነ ጥበባት ታሪክ መምህር ሲሆኑ
ተከትለው የሰማችኋቸው ደግሞ ዶክተር ዳንኤል ተፈራ ይባላሉ። እዚህ ዩናይትድ ስቴትስ ዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው።
ነገሩ ደግሞ ምንድን ነው? ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በተለይ በኦሮሚያ እና በተለያዩ የአገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነታቸውን በመመርመር ሁነኛ የመፍትሄ አማራጮችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው። ከዛ ላይ የተነጨብነው ነው ይሄ። ይሄ የሚቀርበው እንግዲህ በነገ ምሽት ነው። አሉላ ይዞ ይቀርባል። ተከታተሉ።
የተከበራችሁ አድማጮች፣ ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
ከምሽቱ 3 ሰዓት የምንገናኘው ነገ ቅዳሜ ነው። በእኛ በኩል ግን እስከምንሰናበት በዚህ ቀጥሎ ይቅርታ የሚቀርበው የትግርኛ ዝግጅት ይሆናል።
ነገ በተለመደው ሰዓት እንገናኛለን። የፕሮግራማችንን የመራልን ንጉሱ ታምሬ ነው። ቀጥሎ የትግርኛ ስርጭት ነው የሚቀርበው። አዲሱ እንዳለው በእኛ በኩል በሰላም ደሩ።
ደህና ደሩ።